የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን አድማጮቻችን። የዕለቱን መሰናዶዎች ይዘን መጥተናል። ከዚያ በፊት ግን ማሳሰብ ያለን በኮቪድ-19 ወይንም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምጽ ዋና መስሪያ ቤት ህንጻና የሥራ ቦታዎችን ከተውሳክ ነጻ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይንም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ ግን በመሰረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ በጊዜ ምክንያት የተለወጡ ጭብጦችና ሀዞች ቢኖርባቸው በቅድሚያ ይቅርታ እንጠይቃለን። አሁን ወደ መጀመሪያው መሰናዱን ለፍ። የዋሽንግተን ዲሲና አካባቢዋ ኢትዮጵያውያን የንግድ ቤቶችን ለሚያዘወትር ሰው አትርፍ የተሰኘው ስም ባይተዋር አይደለም። ኢትዮጵያ ላይ ትኩረት ያደረጉ ማስታወቂያዎች የተገጠገጡበት በየንግድ ቤቶች ደጃፍ የሚቀመጥ ነጻ ጋዜጣ ነው። ወደ 20 ለሚጠጉ ዓመታት ለብዙሃን ንግድ ተኩር መገናኛ ከሆነው ከዚህ ጋዜጣ ጀርባ ያለው ታሪክ ግን ምንድን ነው? ከሁሉም በፊት አንድ ስደተኛ እናገኛለን። በባይተዋር ሀገር ከስራ የሚቀያየር የልቡን መሻት ባለማግኘቱ ውስጡን ቅርቅር የሚለው ስደተኛ ኢትዮጵያዊ በቅርቡ ከጀመረው ስራ እንደሚቆራረጥ ልቡ ነግሮታል። ከዚያ በፊት ግን በህትመት ዓለም ውስጥ ካለው ወንድሙ ጋር መከረ።
የጋዜጣ አዲስ አበባ ውስጥ ወንድሜ ጀምሮት ነበረ። እዚህ ብዙ ኢትዮጵያውያኖች አሉ፣ እንዲህ አካባቢ ለምን አልጀመርም በሚል ወንድሜ ጋር ተደዋወቅ። በዛ ጊዜ ደግሞ በቴክኖሎጂ እንደዛሬ ቀላል አልነበረም። እንደ ሶፍትዌርም ዝም ብሎ የሚታወቅ አይደለም። አሁን አንድ ሶፍትዌር ተከፍቶ ይጠቀምበታል። ግን በዛ ጊዜ ክላስ እንዲወስጃሉ ጊዜ ክላስ እንደወሰድኩ ያልኩት አልቀረም። በቃ ከዛ ምክራየት ለወሰደር እሱ ጀመርኩ።
ያን ወጣት ዛሬ ጎልማሳ ሆኗል፣ አቶ ኤልያስ ኃይለ ኢየሱስ። ስለዚህ ከዚህ በኋላ አንቱታ ጨምረን እንቀጥላለን። በወቅቱ ይሰሩበት ከነበረው ሥራ በተቀነሱ ማግስት በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን የንግድ ቤቶች የሚያስተዋውቅ ጋዜጣ ለመጀመር ተነሱ። አትረፍ የተሰኘው ይሄ ጋዜጣ ነሐሴ 8 1994 በኢትዮጵያ አቆጣጠር የመጀመሪያ እትሙ ከመውጣቱ በፊት አቶ ኤልያስ በተለያዩ ንግድ ቤቶች ደጅ መጥናት አስፈልጓቸው ነበር።
እንግዲህ መጀመሪያ ሲጀምር ያደረኩት ምንድን ነው? ከእያንዳንዱ ስቴት ከቨርጂኒያ፣ ከዲሲ እና ከሜሪላንድ የተወሰኑ ቢዝነሶች መረጥኩኝ። እዚያ አነጋገርኳቸው። ነጻ አድቨርታይዚንግ ልስራላችሁ ብዬ አነጋግሬ ሁሉም ደስ ብሏቸዋል በነጻ አድቨርታይዚንግ። ከዛ አወጣው የመጀመሪያው ጋዜጣ ነጻ ጋዜጣ ነው። 4 ገጽ ነው፣ ብላክ ኤንድ ዋይት ነው። ማደል ጀመርኩ።
የአትረፍ ጋዜጣ እውን መሆን ተስፋ የሰጣቸው አቶ ኤልያስ ጋዜጣው በወጣ በማግስቱ ጀምሮ ግን ፈተናዎች ጠብቀዋቸዋል።
የመጀመሪያ ሱቅ ሄጄ አስቀመጥኩ። አጋጣሚ ሆኖ እነሱ አድቨርታይዝ ያደረግኩላቸው ናቸው። ሁለተኛው ሱቅ ሲሄድ እና ሳሳያቸው ይህን ነገር ላስቀምጥስል የእነዛኞቹን አድቨርታይዝ አይተው የእኛን ቤት የለም ብለው ትንሽ እንትን አሉ፣ ደስ አላላቸው። ከዛም በላይ ነበር ነው ከደስ ካለ ማለትም ትንሽ እንደው ንግግርም ነበረበት እና ያን ሰዓት ተስፋ ቆርጬ በቃ ያስቀመጥኳቸውን ጋዜጦች አንስቼ በቃ ይህን ስራ አላቁም፣ እንዴት አድርጌ ነው ይህን ነገር እንቀጥለው? ከአሁኑ እንደዚህ ከገጠመ እንዲህ ወደ በቃ ወደ ቤቴ መንገድ ጀምሬ ነው።
ሁሉን እንደ ጸባዩ እንደ አመሉ መያዝ የሚጠይቀውን ስራ አቶ ኤልያስ ከለመዱት በኋላ የደንበኞቻቸው ቁጥር መጨመሩ አልቀረም። እስከ 6ኛው እትም ድረስ ከማስታወቂያ አስነጋሪዎች ምንም አይነት ክፍያ ያልጠየቀው ጋዜጣ ቀስ በቀስ እንደ ማስታወቂያው ግዝፈት ከ$7 እስከ $125 ድረስ አስከፍሏል። ጋዜጣው ላይ የተለያዩ ንግድ ተቋማት አገልግሎታቸውን ያስተዋውቃሉ። የቤት ክራይ ማስታወቂያዎች ይታተማሉ። ያገለገሉ ዕቃዎችም ለገበያ ይቀርባሉ። የዕቃ ሽያጭ ነገር ከተነሳ የአቶ ኤልያስን ጅምር ለመደገፍ በማሰብ አንድ ወዳጃቸው ያደረገውን ዛሬም ያስታውሳሉ።
አንድ ያጋጠመ ነገር አንድ ጓደኛዬም ዋክ አንድ ነገር ፈልግልኝ የማስገባው ስለው የሆነ የምግብ ጠረጴዛ አለ አንድ ጓደኛዬ አላት እና በቃ እሱን አውጣዋልኝ። የእሷን ስልክ ቁጥር ሰጠኝ፣ አወጣ። ከዛ ህግያ ደወለች ብላ ሄዳ ቆጣ ሰዎች ይደውሉላ ምንድነው ይሄ ሰዎች ይደውሉላ እና አንተን ያወጣኸው እና እንደዚህ እንደዚህ የሚባል ሰው አለኝ ብሎ ያው ሰው አላክሰታለች ነው ሌሎች መሸጥ ፈለግኩኝ እሱ መካ እኔን ለመርዳት ብሎ እዛ የሴትዮዋን ቁጥር አድርጎ ሶፋ አንትን ተከሰው መገል አልፈለገችም ግን ማለት አልፈለገችም።
ለ29 ዓመታት በዩናይትድ ስቴትስ የኖሩት አቶ ኤልያስ ኃይለ ኢየሱስ ጋዜጣቸው በየንግድ ቤቶቹ ደጃፍ እየተቀመጠ የብዙ ኢትዮጵያውያን ንግድ ተኮር የመረጃ ምንጭ ሲሆን የሚፈጥርባቸው ደስታ የሚገመት ነው። እሳቸው ግን የደስታቸው ሁሉ ደስታ ወደ ሀገራቸው መመለስ ሳይሆንባቸው አልቀረም። ከጥቂት ዓመታት ወዲህ ጠቅልለው ወደ ሀገር ቤት ተመልሰዋል። ለዚህ ውሳኔያቸው ሲስተናዱ ሐሳብ የሆነባቸው ጉዳይ ለዓመታት የቆየውን ጋዜጣ ዘግተው የመሄዳቸው ነገር ነው። ለሳቸው አትርፍ የሚለው ስያሜ ከትርፍና ከመጠቀም የተሻገረ ትርጉም አለው። የአያታቸው ስምም ነው። የአያታቸውን ማስታወሻ እንዴት ጥለው ትሄዳሉ? ያኔ ነው ቤታንያ ባልቻ የተገኘችው።
3 ዓመት ሊሆነኝ ነው ስራ ውስጥ ከገባው። ኤልያስ በጣም ቆበዝ ነው። ብቻውን ነው ይሄን ሁላ ሲሰራ የነበረው። ብዙ ሰው የማይረዳው ኤዲቲንግ ጀምሮ ከስልክ መቀጠል ጀምሮ ዲሊቨሪ ቀጥሎ ሁሉን ነገር የሚሰራው አንድ ሰው ነው። ይሄን ሪስፖንሲቢሊቲ ወስዶ ለኔ በትልቅ ሪስፖንሲቢሊቲነት መስጠት ራሱ ለኔ ኢትስ አን ኦነር ከኤልያስ መቀበሉ ራሱ።
ቤታንያ ባልቻ የአቶ ኤልያስ የወንድም ልጅ ናት። የአትረፍ ጋዜጣን አደራ ተቀብላለች። ጋዜጣው ከዘመኑ አውድ እንዳይርቅ የተለያዩ ለውጦችንም እንዳደረገችበት ትናገራለች።
የቆየ ዌብሳይት በራሱ ላይ ማሻሻል አድርገናል። አንድ ብዙ የስልክ ጥሪዎች የቀረፍኩበት ሰው የሚደውል የነበረው ጋዜጣው መች ነው የሚወጣው? የቤት ኪራይ ኩዌስቸኖች የነበሩትን የተወሰነ ለመረፍ አትሊስት መች እንደሚወጣ ዌብሳይቱ ላይ ኤቭሪ ትሪ ዊክስ አፕዴት እያደረግን እሱን ለመቀፍ ችለናል። አንደኛ እሱ ነው። ሁለተኛ ዌብሳይቱን ማሻሻል ወደ አዲስ ቀይረነዋል። አሁን በ2020 እቅዳችን ደግሞ ወደ አፕሊኬሽን ሙሉ ለሙሉ ጋዜጣውን እናወጣለን ማለት አይደለም። በአፕሊኬሽን ግን የተወሰነ መልክ ኦንላይን ፔመንት ድሮም ነበረን ግን በሞደርን ዌይ አድርገን አፕሊኬሽኑ ላይ የተወሰነ መልክ እንቀይራለን ብለናል። ወደዛ
ከቤታንያ ጋር በነበረኝ አጭር የስልክ ቆይታ የተረዳሁት ነገር ቢኖር ማስታወቂያዎች የሚታተሙበት 8000 ቅጂዎች ያሉት ጋዜጣ ብቻ አይደለም። የኢትዮጵያን ማህበረሰብ በአቅሙ የሚያገናኝ ትንሽ የገበያ የንግድ ሐሳብ መገናኛ መላም ነው። ሞግዚት ፈላጊ፣ የቤት ኪራይ ደባል ፈላጊ፣ በአደራ ወደ ሀገር ቤት ሻንጣ የሚወስድለት ፈላጊ፣ ትላልቅ የመኪና ሻጮችን ከመሰሉ ድርጅቶች ጋር በዚች ጋዜጣ ውስጥ አለው ይላል። በማዳመጥ ላይ ያላችሁት ጋቢና ነው። ከአሜሪካ ድምፅ ራዲዮ አብራችሁን ስለሆናችሁ እናመሰግናለን። የአምቦ ዘጋቢያችን አኩር መልካ ወደ ደምቢዶሎ ተጉዞ ከዩኒቨርሲቲው የጋዜጠኝነትና ተግባቦት ትምህርት ተማሪዎች ጋር አጭር ውይይት አካሂዶ ነበር። ውይይቱ በዩኒቨርሲቲ ውስጥ የሚከሰቱ ግጭቶች መንስኤና ግጭቶቹ ከመከሰታቸው በፊት ምን መደረግ አለበት በሚለው ላይ ያጠነጠነ ነበር። ተወያይ ተማሪዎች ራሳቸውን በማስተዋወቅ ይጀምራሉ።
ስሜ ይሳክ ደሳለኝ ይባላለሁ።
አመሰግናለሁ። ራሂማ ካሊል።
አመሰግናለሁ። ፋፋ መርጋ ይባላለሁ።
አመሰግናለሁ። ሶስና ግርማ ይባላለሁ። የጆርናሊዝም እንደ ኮሙኒኬሽን 3ኛ አመት ተማሪ ነኝ።
በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድነው መንስኤ ብላችሁ ታስባላችሁ? ራሂማ።
አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ በውስጡ ላይ ማለት ነው። ሁለተኛ ደግሞ ከዩኒቨርሲቲ ውጪ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ።
እንደኛ ግቢ ማለትም እንደ ደምቢዶሎ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ። አንደኛው ከውጪ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ በሌላ ዩኒቨርሲቲ የተነሳው ግጭት ነበር። እዚው ግጭቱ እንዲነሳ ወይም እንዲቀሰቀስ ያደረገው። ሌላው ደግሞ ግቢ ውስጥ አንደኛ እርስ በርስ ተማሪዎች አይግባቡም ነበር። ያ ማለት የብሔርም ሊሆን ይችላል፣ የቋንቋ የሃይማኖትም ሊሆን ይችላል፣ ኢቭን የግቢው የዕቃ አቅርቦትም ሊሆን ይችላል፣ ለተማሪውም ያስፈልገው ማቴሪያል እጥረትም ሊሆን ይችላል። በዛም ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላሉ።
የግጭቱ መንስኤ የሚሆነው ብዬ የማስበው ይሄ ያነሳችሁ ኤክስተርናሉን ይቀበላለሁ፣ የውጭ ከውጭው ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ። ግን ኢንተርናል የኛው የውስጡ ደግሞ የምለው የብሔር ነው የምለውን ትንሽ እኔ አገንስት ነኝ። እንደዛ ቢሆን ቢሆንማ አንድ ላይ ከጎረቤታችን ጋር አዙ ማኖር አንችልም ነበር የብሔር ቢሆን። አሁን ግን ኡነታው የብሔር አይደለም ለኔ የሁለት ጓደኛዎች ጥል ወደዛ ስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አረጉት እንጂ ለኔ የብሔር ግጭት አይደለም እላለሁ።
ይከራሳው ካነሽ
እኔ እንደራሴ የሚያስበው በዩኒቨርሲቲ ውስጥ ስለምነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ደግሞ ግቢ ውስጥ ያለው በትኛው ዩኒቨርሲቲ ያለው የማኔጅመንት ችግር እንዲሁም በመዋቀር አለመስራታቸው ከጥበቃ ሰራተኛ ጀምሮ እስከ ፕሬዝዳንት ያሉት ባለሙያዎች በመዋቀር ባለመስራታቸው ችግሮች ሊፈጠሩ ይችላሉ። በብሔር ብቻ አይደለም በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው ተነሳ ነገሮችን ሰከን ብለን የማስተብ እንትኑ በጣም የወረደ ነው ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛው በሃይማኖትም ቢመጡ ራሳችን እንጂ ለሰዎች ባለማስቀደማችን ነው እንደዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው።
ተማሪ መካከል ግጭት ሲፈጠር ዩኒቨርሲቲ ትምህርት መስጠት ሲያቆም ምን አይነት ችግሮች ናቸው የሚመጡት? ተማሪ ላይ የተማሪ ቤተሰብ ላይ አገር ላይ?
አንደኛ ከራሴ ልጀምር። እኔ ተማሪ ነኝ፣ የሶስተኛ ዓመት ተማሪ ነኝ፣ ዘንድሮ ተመራቂ ነኝ። ለመመረቅ ዝግጁ በሆንኩበት ሰዓት አንድ ወር ክላስ ማቋረጥ ማለት ቀላል አይደለም። ያ ማለት የመመረቂያ ቀን ደግማ ማለት ነው። ያ ማለት ደግሞ ስለምፈልግበት ሰዓት ብዙ ቫካንሲዎች የሚወጡበት ሰዓት ነው። በዛ ሰዓት ተመርቂ ብዙ ማስተዋወቂያዎች ያመልጡኛል እንደራሴ እንደተመረቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጬ ነው የመጣሁት፣ ከሩቅ ቦታ ነው የመጣሁት። ለዛ ደርሶ መልስ ማወጣው ብር አለ፣ ብዙ ብር ነው ማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት ትንሽ ማለት ዝም ብሎ የሚታይ ነገር አይደለም። አይደለም ዩኒቨርሲቲ መዋለ ህጻናት ሲዘጋ ራሱ በህብረተሰቡ ላይ ጫና ያደርሳል። እና አንደኛ ሳይኮሎጂካሊ ተማሪዎች ይጎዳሉ፣ ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል፣ ሶስተኛው በአገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አይደለም።
እኔም ከሩቅ ቦታ ነው የመጣሁት። በዛ ማህበረሰቡ ውስጥ እጄ በጣም ምን ሆነ ነው የመጣ ተባረ ነው ወይስ ብሎ ነው የምጠይቁ። ማለት እንደዛ ሲሆን ደግሞ በቃ እዛ ስንል በጣም ሞራሊ ቤተሰብ የመጨረሻ እኛ ላይ ተስፋ ይቆርጣል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ የነበረው ቤተሰብ ከእኛ ተስፋ ይቆርጣል። ስነ ልቦና ላይ በጣም ተስኗል።
አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በእነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ ነው። እነሱ ካሉት ውጪ አንድ ቤተሰብ ላይ በእኔ ህይወት ያጋጠመኝ የእምነት ማጣት ማለት ከዚህ ከሄነ በኋላ ቤተሰብ አምኜ ልካለሁ ወይ ነገስ ምን ይሆናል የሚለው ነገር በጣም ነበረና ኢቭን ለአንድ ሳምንት ያህል ተከልክያለሁ እንደዚህ እንዳልመጣ ማለት። እንደዚህ አይነት ነገሮች ላይ በቤተሰብ በጣም ጫና ይፈጥራል።
እንዴት ነው በተማሪ መካከል ግጭት እንዳይፈጠር፣ በዩኒቨርሲቲ አካባቢ ግጭት እንዳይፈጠር፣ ችግሮች እንዳይፈጠሩ ማድረግ የሚችለው ምንድን ነው የምታስበው? እንዴት ነው ይህንን ችግር ሳይደርስ መቅረፍ የሚችለው?
እንደዚህ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ መያያዝ አለባቸው። አጠገብ ያለውን ተማሪ እኔ ካልተንከባከብኩ እሱ ካልተንከባከብኳት ከሷ ጋር በክብር ተከባብረን ካልኖረን ለሌላ ነገር ነው የምንዳረገው። ምክንያቱም እዚህ 3 አመት ልፋትም ለትምህርት ብቻ አይደለም የመጣሁት፣ ሶሻል ላይፍንም ለመማር ነው። ማለት በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው እኔ። የማቀራረብ ስራ አልተሰራም እስካሁን ድረስ። ይሁን መንግስት ምረባረቦ ችግሩ ከተፈጠረ በኋላ ነው ዩኒቨርሲቲ ምረባረቦ የሆነ ነገር የሚያደርገው የሆነ ክስተት ከሆነ በኋላ ነው። ያ ከመሆኑ በፊት ተማሪዎችን ማቀራረብ፣ ኦሮመኛ ማችሉትን አፋን ኦሮሞን ማስተማር፣ አማርኛ ማችሉትን አማርኛ ማስተማር፣ የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም ከ80 ምናምን በላይ ቋንቋዎች አሉ። እነዚህን ቋንቋዎችን የሚማሩበት የተለያዩ ሲምፖዚየሞችን፣ የተለያዩ መዝናኛ ቦታዎችን፣ የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን እያዘጋጀ ማቀራረብ ብቻ እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው።
እኔ ደግሞ ከተማሪዎች የምጠበቀውን ነገር ማለት ፈልጋለሁ። እኔ እንደ ተማሪነቴ ተማሪ ለምንድን ነው ከአሜሪካ ቤት የተነሳ ምን አይነት ጎል ነው ወይ ደግሞ አላማ ነው ይዞ የተነሳ የምለውን ማሰብ አለበት ሁሌ። ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው። በቃ እዚህ ደርሰን ተለውጠን እንድናይ፣ ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰው ሆነን ማህበረሰቡን እንድንለው፣ ቤተሰቦቻችን እንድንለውጥ። ስለዚህ ትልቁ መሰረት አርገም መሄድ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም ገና በፕሪፓራቶሪ ኤሌመንተሪ ያሉ ለሚመጡ ተማሪዎች ሁሉ ለማስተላለፈው እንመለክ ፖለቲካውን ምኑን ሌላ ይሄ ትላልቅ ደረጃ ላይ ያለው ነገር ነገ ስለምንደርስበት ለዛሬ እናስቀምጥ እኛ የምንጠብቀው ዕውቀቱን መሰብሰብ ስለሆነ ምኑም ለነገ ስለምንደርስ
ሶስና ከዛሬ ነው
መጀመሪያ ግን እኔ ከራሴ ነው መጀመር ያለብኝ እኔ ከዶርም ልጆች ጋር እንዴት ነው የምኖረው ከክላስ ልጆች ጋርስ እንዴት ነው የምኖረው ከግቢ ጓደኞቼስ ጋር እንዴት ነው የምኖረው የሚለውን ነገር ሁሉም ሰው የራሱን ነገር በደንብ ማወቅ አለበት ራሱን መፈተሽ ነው ያለበት ብዬ ነው የማምነው እና ህብረተሰቡ ተማሪውን በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚህ ደግሞ ማንንም የለንም እኛ ህብረተሰቡ እናት አባቶቻችን ናቸው አጠገብ ያለው ወንድሜ ነው እህቴ ናት እና ይሄንን ነገር በአምሯቸው ተማሪዎች እንዲፈጥሩ ማህበረሰቡ ከራሱ የሚጠበቀው ነገር ማድረግ አለበት ለምሳሌ እንደ ምሳሌ ቦስድ ጎንደር ዩኒቨርሲቲ ዘንድሮ ያደረገው ነገር አለ ለእያንዳንዱ ተማሪ ማህበረሰቡ እንደ ልጅ አኖረዋለሁ ብሎ ተማሪ ወስዷል እና የሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላል ብዬ አስባለሁ ሌላው ደግሞ በዩኒቨርሲቲዎች ፓናል ውይይቶችን ማዘጋጀት ሶዶ ዩኒቨርሲቲን ማየት እንችላለን ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ ሌላው አካል የሃይማኖት ተቋማት የማስተማሩን ስራ ቢወጡ አሪፍ ነው ወይ
ምናልባት ቀረብ ይምለው ተማሪዎች አብዛኛውን ጊዜ ይሄ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ ወሬዎችን አሉባልታዎች እነሱን ነገሮች ከየት ነው ምንጩ ምንድነው ይሄ ነገር ከየት ተከሰተ ብሎ ማጣራት አለባቸው ማለት ዝም ብሎ የሆነ ነገር በተወራ ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድነው የሚባሉ ነገሮችን ፎከስ ተተው ቢያውቁ ቢመረምሩ ሁለተኛ ደግሞ እነዚህ ነገሮች በሚናፈሱበት ጊዜ ዩኒቨርሲቲው ራሱ ጥሩ ለተማሪዎች ግንዛቤ መስጠት እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል ይላል
በከፍተኛ የትምህርት ተቋማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል በሚል አጭር ውይይት ላይ ስለተሳተፋችሁ ኢሳክ ደስታለኝ ለይማ ከሌል ፉፋ ምንጋ ሶስና ድርማ በጣም አመሰግናለሁ ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተመራችሁ ጥሩ ውጤት መጣመጡበት እንዲሆንላችሁ እመኛለሁ አመሰግናለሁ ስለተሳተፋችሁ
ከአባይ ወንዝ 5ና 10 ደቂቃ የጉርጉዞ ርቀው በሚገኙ ስፍራዎች ለንጹህ የመጠጥ ውሃና ለኤሌክትሪክ ኃይል አገልግሎት ያልታደሉ ወገኖች በአሁኑ ጊዜም አሉ። እነዚህ በባህር ዳር ዙሪያ ወረዳ አንደሳ ቀበሌ የሚኖሩ ነዋሪዎች ናቸው። ነዋሪዎቹ ግን አንድ ነገር ላይ ተስፋ ጥለዋል። የሀገራት የክርክር መነሾ በሆነው የህዳሴ ግድብ ላይ አስቴር ምስጋናው ዝርዝር አላት።
እድሜያቸው በሰባዎቹ መጀመሪያ የሚገመተው ወይዘሮ ሙጨት ሁነኛው ከቤታቸው ወጥተውና 20 ደቂቃ የእግር መንገድ ተጉዘው በየቀኑ እንደሚያደርጉት ሁሉ ዛሬም የጉድጓድ ውሃ ለመቅዳት ወረፋ እየጠበቁ ነው።
ተቀምጬ ወረፋ ጠብቄ የማመጣ
ስንት ሰዓት ወረፋ ይጠብቃል?
ጧት ይሄን ነው ጧት ይሄን ነው ተናራሳይ ወጥም ወደዚህ ነው እንጂ በቀን በቀን ያለች ምትቀዳ ወደዚህ ነው። ሰሪ ተዘቀደች ሰኞ ይከፈል ሰኞ ነው ቀዳ።
የወይዘሮ ሙጭት መኖሪያ የአባይ ወንዝ በሚያቋርጠውና ለመነሻውም ቅርበት ባለው አካባቢ መሆኑን የሰማ ሰው ይህ ያለባቸው የውሃ ችግር ግር ሊያሰኘው ይችላል። የአባይን ልጅ ውሃ ጠማው እንዲሉ የስታቸውንና የመሰለ አካባቢ ነዋሪዎች ህይወት በፈተና የተሞላ በድህነት የተከበበ ነው። ጤና ያጣች ልጃቸውን ለማስተማመና የሶስት የልጅ ልጆቻቸውን ጉሮሮ ለመድፈን በቀን ለ4ና 5 ሰዓታት ወረፋ ጠብቀው ለዕለት ፍጆታ የሚሆን አንድ ጀሪካን ውሃ ያገኛሉ። ጥቂት ሳንቲም ለማግኘትም ለሌሎች ይቀዳሉ። ይህ ደግሞ የየዕለት ህይወታቸውን ፈታኝ እንዳደረገው ይናገራሉ።
ይሽወቀዳል
ለራሱ ፍጆታ ከመምጣት ባለፈም ደግሞ ለሌላ ሰው ያመጣል።
አመጣል
ትብሪ ከፈለውታል
ቦር ነው እንጂ እንደሰጠ ነው መቀበል
ዶጥና ስላጣሽ ነው ይሄን ስራ የሚሰሩ
ነው እንጂ ታቀቂ ማላግታ ዘይዳ ተነቀለ ሱስ ወንደት ማለት ሲጀታለው ነው አባዛ ሞቷል ምን ያስቀ እና ላይ ፍርማ ይዝን እንጂ ብቻት ቆን ልጅነን ተቀምጠ
ወይዘሮ ሙጨት የሚቀዱበት የውሃ ጉድጓድ የተገነባው በ1994 ዓመተ ምህረት እንደሆነ የሚናገሩት የውሃው ተራ አስከባሪ ወይዘሮ አበቡ ከበደ ውሃው እያለቀ በመምጣቱና የተጠቃሚዎች ቁጥር በየጊዜው እየጨመረ በመምጣቱ በቂ ውሃ ማዳረስ እንዳልተቻለ ይናገራሉ።
ህዝቡ 240 ሰው ነው የሚጠቀምበት። ከ240 ሰው ያው ሰው እየተቸጋገረ ኮሚቴዎች ያው 7 ኮሚቴዎች አሉ። እነዚያ 7 ኮሚቴዎችን ይም በመቆጣጠር ያው ህዝቡ እየተቸጋገረ ልጅም ያለው ልጁ ያለቀሰ በጣም እየተቸገረ ማልዳ 12 ሰዓት ላይ የታለው ውሃ እስከ 9 ሰዓት እስከ 10 ሰዓት እየተቀመጠ ነው ውሃውን የሚጠቀም እና የውሃ ችግር አለበትኝ። ህዝቡ እየተቸገረ በጣም እየተቸጋገረ እቺ የመጠጥ ውሃ አንድ ጀሪካ ውሃ ለመጠጥ እንጂ ለሌላ ነገር መሰራረው ነገር የላትም። ያው ከአባይ 10 ደቂቃ መንገድ ርቀት ነው ውሃው ያለ። የከርሰ ምድሩ ውሃ ካለበት እኔ በዘበኝነት ከመውልበት ቦታ ያ 5 ደቂቃ መንገድ ነው አባይ ለመድረስ ማለት ነው። 5 ደቂቃ ለሚፈጀው ተቀምጭ አንድ ጀሪካ ውሃ ለመጠጥ ይችላል።
አሁን እዚህ ጋር በወረፋ ስትጨቃጨቁ ነበር እየሰማሁ ነበር። እንደገና ደግሞ ውሃው ሊያልቅ ነው እያላችሁ ደግሞ በጣም ስትጨነቁ ነበር። ውሃው ያልቃል ማለት ነው
አገልግሎቱ ስለበዛበት 18 አመቱ ነው እና ውሃው ሲያልቅበት አሁን እኔ አቁሙ እያልኩኝ እያቆምኩኝ ነው። 5 ደቂቃ ቆሞ እንደሆነ 2-3 ጀሪካ ይቀዳል። 10 ደቂቃ ቆሞ እንደሆነ 7-8 ጀሪካ ውሃ ይቀዳል። እንደዛ ያልኩኝ ነው ራሱን አሁን መጣቀም ራሱ ዘበኞች 6 ሰዓት ላይ ዝጊ 7 ሰዓት ላይ ክፈች ይሉኝ ለህዝብ አልደርስልኝ ብሎ ከዘበኞች ትዛዝ በላይ ሆኜ ዝም ብዬ ነው ያሁን መስራ።
እዚሁ አንደሳ ቀበሌ ነው የሚገኘው ወይዘሮ ብርቄ ቤት ገብቻለሁ። ወይዘሮ ብርቄ እንጨትና ኩበት ቀላቅለው በማንደድ እንጀራ እየጋገሩ አገኘኋቸው። የኤሌክትሪክ ኃይል ተጠቃሚ ባለመሆናቸው በጭስና በእሳት ምክንያት የጤና ችግር እንደገጠማቸው ይናገራሉ።
ጫካ ዛሬ ተከልክሏል። አሁን
ጫካ መሄዱ ምን ያደርኩ ነው?
እንጨት ለማምጣት እየተሾላለክነ ነው እንዴው እንጨት ምናመጣ? ያና መጣንም እየተጠቀምነ ነው በመጣዱ። አሁን ተቀምጨ ስጋግር ልብየን ሲመተኝ በቃ ልብ መምተኛ ሆኘ 16 አመት ነው ጠበል የጠጣው። ዛሬ እኔ አይኔ ጠፍቷል። መብራት ይመጣልን በስኮል ምጣድን ጥዳለን ድስቱን ጥዳለን ቡናና ፈላለን። ይሄ ጥቃሞት ነበረን። አይ ሲመሽ ላምባዲና ገስተን በእጃችን ዘ ከቤት ላምባይ ይበራል በዳሪ ላምባዲና ገስተን ነው ምንጠቃ።
የ11ኛ ክፍል ተማሪ ልጃቸው መቅደስ ሙጬ በኩራስ ስታጠና አግኝቻታለሁ። መቅደስ የተሻለ ቀንን በመናፈቅ ለታላቁ የኢትዮጵያ ህዳሴ ግድብ ገንዘብ እንዳዋጣችም ትናገራለች።
በኩራዝ ያጠ በማጠናበት ሰዓት ወረቀቱ ላይ ያለው ጽሑፍ ነጸብራቅ አለው። እና ያ የጻይ ብራንን ያለ አይኔን ያመመኝ እና ብዙ ፍላጎትም የለኝ ፍላጎቴን ሁሉ ቀነሰው የማጥናት ፍላጎቴ ጭሱም ሽታውም ኮራዝ ለምንም እንትን አይልም ብዙ ጉዳት አለው
አባይዚ አካባቢ ሩቅ ነው ወይስ ቅርብ ነው
አረ ቅርብ ነው እኛ ስር ነው ዘው ትምርት ቤት ስር ነው ግን ቅርብ እንደመሆኑ ለሌላ ሀገር አልፎ ይሄዳል እንጂ ለኛ ምንም እየጠቀመን አይደለም ለአባይ ግድብ ብር አዋጡ እየተባለ እና ያዋጣን ምን ይያል ነበር ግን እንደዛም አዋጣን የመብራቱን ማልመጣልንም ሲቀጥል ደግሞ አባይ ግድብ ምስካውን እንደዚህ የተሰራ ነው እንጂ ምን ይባል አልቋል ወይ መዚህ ደረጃ ደርሷን እየተባለን አይደለም
ኢትዮጵያ የታላቁን ህዳሴ ግድብ ግንባታ ከ8 አመታት በፊት የጀመረችው በእንዲህ አይነት የከፋ ድህነት የሚኖሩ ዜጎቿን ህይወት ለመቀየር ነው አሁን ግድቡ ከ70% በላይ ተጠናቋል የዚህ አካባቢ ነዋሪዎችና በግድቡ ላይ አሻራቸውን ያሳረፉ ኢትዮጵያዊ በሙሉ በተስፋ የሚጠብቁት ይሄንኑ ነው
ያው አባይ ግድብ ራሱ ግድ ያለው ሰጥቻለሁኝ ልጆቼን አሳድጋለሁ ብዬ ለመብራትም ለውሃም ጥቅም አለው በሚል ፈጠናን
አባይ ተገድቦ ወው እንትን ቢል ለጥቅም ቢውል ቢሰራ ሰው እየተቸጋገረ ህዝቡ እየተቸጋገረ ውሃ አልቦ ያደረ ቢሰራ ያልፍልናል
አቶም ቢያለበየነ በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት መምህር ናቸው በአባይ ዙሪያ ምርምር እያደረጉ ይገኛሉ በኢትዮጵያ እየደገ ከመጣው የህዝብ ቁጥር አንጻር የታላቁ ህዳሴ ግድብ ግንባታ ከድህነት መውጫ ብቸኛ መንገድ እንደሆነ ይናገራሉ ከሱዳንና ግብጽ ጋር ሲነጻጸር ኢትዮጵያ በአባይ ወንዝ ላይ ምንም እንዳልተጠቀመችበት የሚገልጹ አቶም ቢያለ የህዳሴ ግድብ ጉዳይ የህልውና ጉዳይ ነው ይላሉ
በድምሩ የገጠር የከተማ ስንደምረው ኢትዮጵያ ውስጥ የኤሌክትሪክ አቅርቦቱ ከ20% አይበልጥም የነሱ ገጠር ከተማ ተደምሮ 100% ነው ሌላው የንጹሃ መጠጥ አቅርቦትን በተመለከተ የግብጽ አሁንም 100% በገጠር በከተማ ሲያደርሱ ኢትዮጵያ ውስጥ ግን በአማካኝ ከ50% የማይበልጥ በተለይም በገጠር የተለያዩ ጉድጓዶችን መንግስት በመቆፈር ያቀረባቸውን በመጨመር እንጂ ያንን ከዋጣ ነው ምንም አይነት አቅርቦት የለም ብሎ መናገር ይቻላል ሶስተኛ ላይ የመስኖ ግብጽና ኢትዮጵያ ግን በመስኖ የሚለመው መሬታቸው የኢትዮጵያ 3.6 ሚሊዮን ሄክታር ሲሆን የግብጽ 4.3 ሚሊዮን ሄክታር ነው በአጠቃቀም ኢትዮጵያ ከ5% በላይ የሚሆን አልተጠቀመችም መስኖ ላይ ማለት ነው አጠቃላይ ያላቸው የውሃ አቅምና አጠቃቀማቸው በሁለቱ አገራት መካከል በጣም ታላቅ ተቃርኖ ያለ መሆኑን ያሳያል ማለት ነው።
በወሰን ተሻጋሪ ወንዞች ላይ 3 መሰረታዊ መርሆች አሉ። ምክንያታዊነትና ፍትሃዊነት በሌሎች ላይ ከፍተኛ ጉዳት አለማድረስ፣ ተባብሮ መስራትና ችግሮች ሲፈጠሩ በሰላማዊ መንገድ መፍታት የሚሉ መርሆችን ተከትላ ነው ኢትዮጵያ ግድቡን የገነባችው። ግብጽ በየጊዜው አቋሟን የምትቀያይረው አሁን በኢትዮጵያ ያለውን የፖለቲካ ቀውስ እንደ አንድ አጋጣሚ በመጠቀም ነው ይላሉ አቶም ቢያለ። ታላቁ የኢትዮጵያ ግድብ ውሃ ሙሌት ዙሪያ ኢትዮጵያና ግብጽ ሲያደርጉት የነበረው ድርድር ያለ ውጤት መጠናቀቁን ተከትሎ የአሜሪካ የገንዘብ ሚኒስትርና የአረብ ሊግ ለግብጽ የወገነ መግለጫ ማውጣታቸው በብዙ ኢትዮጵያውያን ዘንድ መነጋገሪያ ሆኗል። የኢትዮጵያ መንግስት ባለስልጣናት ግን የግድቡ ውሃ ሙሌትና ግንባታው እንደሚቀጥል ድርድሩን በሶስት ሀገራት በግብጽ በሱዳንና በኢትዮጵያ መካከል ብቻ እንደሆነ አሳስበዋል። የኢትዮጵያ ህዝብም ለግንባታው መጠናቀቅ አስፈላጊውን ድጋፍ እንዲያደርግ በሀገሪቱ ፕሬዝዳንት ሳህለወርቅ ዘውዴና በሌሎች ባለስልጣናት እንዲሁም ታዋቂ ግለሰቦች ጥሪ እየቀረበ ይገኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አብረን ስለነበርን እናመሰግናለን አድማጮቻችን ደና ቆዩልን።
ቶኔን ራዶ